የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
ተመጻሕፍት ማህደር አድማጮቻችን እንደምን ከረማችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህም ምሽት የዚህ ዝግጅት ክፍለ ጊዜ የሀገራችንን የስነ ጽሑፍ ሥራ በመቀጠል የህብረተሰብና ማህበራዊ ኑሮ እንቅስቃሴ የሚዳስስ እንደ ኢትዮጵያ አቆጣጠር በ1950ዎቹ መካከል በአቶ ጳውሎስ ኞኞ የተደረሰ ድብልቅልቅ ተተባለ አጭር መጽሐፍ 100 ሺህ ብር በሚል አርዕስት የተደረሰ ልብ ወለዳዊ ጽሑፍ ይዘንላችሁ ቀርበናል። 100 ሺህ ብር አቶ ጀማነ ተመሐል አራዳ አገኙኝና በርቶ ጉዳይ ስላለኝ ለቤቴ ድረስ እንድትመጣ በብርቱ ነው የምፈልግ ስላሉኝ ረቡዕ ዕለት ተስራ እንደወጣሁ በቀጥታ አቶ ጀማነህ ቤት ሄዱ። ምሳ በልተን ቡና ስንጠጣ የተፈለግኩበትን ጉዳይ ያወሩልኝ ጀመር። ለልጃቸው ለሳራ ባል መምጣቱን ነገሩኝ። የመጣውንም ባል አውቀው እንደሆነ ጠየቁኝ። እንደማላውቀው ነገርኳቸው። ሁኔታውን እንዳጣራላቸው ለምነውኝ ተለያየን። አውቃለሁ አቶ ጀማነህ አንዲት ልጃቸውን ለማንም ያራዳ ወጣት የሚሰጡ አይደሉም። ብዙዎች ናቸው ሳራን ለማግባት እየጠየቁ ሳይሳካላቸው የቀሩ። አጥንት ያስፈልጋል። የማነህ ሲሉት የከሌ ነኝ በማለቱ ብቻ እንዲታወቅ ያስፈልጋል። የከሌ ነኝ ብሎ እከሌ ማን ነው እንዲባል አያስፈልግም። ጋብቻ የሚሆነውን በአቋቋሙ ነው የማውቀው ይላሉ አቶ ጀማነህ። ደፍሮ የሚጠይቅ የለም እንጂ ሳራን ለጋብቻ ተጠየቀ ለማግባት የሚቀርብለትን ፈተና ሁሉ ማለፍ ይኖርበታል። ኋላማ እንደ ሳራ ቁንጅና 26 ዓመታት ሙሉ መሽባል ሳታገባ ትኖር ነበር። የሰው ልጅ በእውቀቱ እንጂ በተውልድ አያድግም የሚለውን ዘመን አመጣሹን አስተሳሰብ አቶ ጀማነህ አያምኑበትም። በዚህ ምክንያት ነው ሳራ ባል ሳታገባ 26 ዓመታት ሙሉ ተናት አባቷ ጉጊያ ይኖረችው። አባቷ የዋዛ ሰው አይደሉም። ለልጃቸው ለሳራ የሚመጣላት እጮኛ በዘሩ ታላቅ እንዲሆንና ሀብቱም አፍንጫው አጠገብ ባይደርስ እንኳ አገጩ ገደማ የደረሰ እንዲሆን ይፈልጋሉ። ታቶ ጀማነህ በተለያየን በስምንተኛው ቀን ተገናኘንና ታዲያስ ያልኩህን እንዴት አደረግ አሉኝ። አጣሁት አልኳቸው። ማወቅማ እኔም አላውቀውም። ሁሉንም ነገር የነገረችኝ ሳራ ነች። እኔም እሺ አጣራለሁ ነው እንጂ አልኳት፣ ሌላ አላልኳትም። እስቲ ለሁሉም እሷን እንጠይቃት አሉና ኦቶሞቢላቸው ወደ ቤታቸው ሄድን። ምሳ ተበላን በኋላ እልፍኝ ሆነን ስናወራ አቶ ጀማነህ ለጠጥ ብለው ተቀመጡና ሳራን እስቲ የዛን ሰው ሁኔታ አጫውቺ አሏት። ምን መሳይ ነው ብላት አቶቿን አቆላልፋ አይኔን እያየች ተይም ነው አለችና ፈገግ አለች። የማን ልጅ ነው? አባቱ የታወቁ ናቸው አልኳት። ሳራ መልስ ልሰጠኝ ስትሰናዳ እናቷ ወይዘሮ ሙላቷ በመሃላችን ጣልቃ ገቡና ዛሬ ኩህ ዘር ቀርቷል ብለው ሳይጨርሱ አቶ ጀማነህ አቋረጣቸውና ይህች ሴት ጤናም አይደለች፣ ይህን ጥልቅ ማለት ታያል አልኩሽም። አንቺ አሁን ስለ አደባባዩ ሁኔታ ምን ታውቂና ነው ይሏቸው ወይዘሮ ሙላቷ እንደ ማኩረፍ ብለው እኔ ምን ቸገረኝ እንዳፈቀዳችሁ በኋላ ዲቃላ ማሳደጉ ብቻ እንዳይሸግር እያሉ ወደ አንደኛው ክፍል ገቡ። ልጁ እንኳን ሲሉ አቶ ጀማነህ ጀመሩ። ልጁ እንኳ በዘሩ ምንም አይል፣ ባሻ መሸሻም አጫውቶኛል። ጠባዩም ደህና ነው። ይሆንም ማን እንደ ራስ ይሆናል አንተ ብታጠራው ይበጃል። በመቶ ሺህ ብር የሚገመት ሀብት አለው ይላሉ። ተሰው የሰሙትን ይዘው ይሆናል እንጂ የመቶ ሺህ ብር ሀብት ሊኖረው ይችላል ብዬ እኔ አልገምትም። ወርሶ እንደው አላውቅም። ተወረሰም ማለፊያ ነው፣ ቢወርስም ልጅ ነውና እንዴት መቶ ሺህ ብር ሊያኖር ቻለ ይላለው። ተቻለ በእውነት ጨዋ ነው፣ ያገኘውን ታስቀመጠ በእውነቱ ክፍል የተገኘ ሰው ነው ልንለው ይገባል። ሳላወላውልም ልጄን እድርለታለሁ። ብቻ ለሁሉም ነገር እኔ አልመሰለኝምና ይሄ የሰው ሃይ ሃይታ ስለማይዋጣኝ አንተ አጣራልኝ አሉኝ። በዝምታ ታዳመጥኳቸው። በኋላ ወደ ሳራ ዞር ብዬ ታዲያ እናንተ የተነጋገራችሁት እንዴት ነው የጠየቅኳት። ውሸቷን ሳቃለችና ተቅለሰለሰች። አባቷን አፍራ ነው አስታውቆባታል። እየተሽኮረመመች አቀርቅራ አባቷን ታይ ጀመር። እሳቸውም ነገሩ ገብቷቸዋል። እስቲ እናንተ ተጫወቱ፣ እኔ የቀን እንቅልፍ ለምደቦኝ ተቸግሬያለሁ፣ እንዲህ አይምሰልህ ከበደ ተቸግሬያለሁ አሉና አቶ ጀማነ ወደ መኝታ ቤታቸው ሄዱ። አየህ ጋሽ ከብዬ አለችኝ ሳራ፣ ልጁ ደህና ልጅ ነው። ምህረትም በቀደም ሁሉንም ነግራኛለች። ሐመረ እንኳ ደህና የተማረ ልጅ ነው ብላኛለች። ደግሞም ታጋሽ ነው። ነገሩን ተጀመር ነው ዓመት አልፏል፣ ግን እኔኑ ይጠብቃል። እሺ ሌላ ሰው ቢሆን ይህን ያደርጋል? አያረግም። ውሸት ምን ያደርጋል? አየህ ብቻ በቂ የቃል ንግግር አላደረግንም እንጂ ብዙ ደብዳቤዎች ተጻፈናል። የእኛን ቤት ነገር እንደምታውቀው ተሱ ጋር ሳወራ ያዩኝ እንደሆን ቁም ስቃዬን ነው የሚያሳዩኝ እናትዬ። እሱም ይህንኑ አውቆ ተጠግቶ ሊያወራኝ አይፈልግም። ይህም ራሱ አንድ ጨዋነት ነው፣ ማለቴ እንደ ሌሎቹ ደፋር ባለመሆኑ ነው። ታውቃቸዋለህ የዛሬዎቹን መገለጢቶች እንዴት እንደሚሆኑ። በመንገድ እንኳን አላሳልፍ አይደል እንዴ የሚሉት አለችኝ። ጉልበቶችን ተመርኩዤ ፈዘዝ እንዳልኩ ደሞዙስ ብዬ ሳልጨርስ ሳራ አቋረጠችኝና በቂያችን ነው። አየህ የዘመኑን ነገር እንደምታውቀው በወገን ሆኖ ጨቁነውት ነው እንጂ በሥራው የተወደደና የተመሰገነ ነው። እንደ ሰማኸው 100,000 ብር የሚያወጣ ሀብት አለው። አሁን ደሞዙ 350 ብር ነው። የቤት ኪራይ የለበት፣ እህል አይገዛ፣ ጥሩ ቪላ ነው ያለው አሉ። ተደሞዙ ሌላ 100,000 ብር ሀብት እንዳለው ነግረውኛል። እትዬ ልኬለሽም ይህንኑ አጣርታ ነግራኛለች፣ ለአባባም ነግራቸዋለች። እንግዲህ እሺ እሱ ቢያዋሽ እትዬ ልኬለሽ ትዋሻለች? ለማን ብላ ነው የምትዋሸው? ማን ሊቀርባት? እሱ ሲቀር የሚቀር ባዕድ ነው። እኔ አይደለሁም እህቷ እንዴ? ተደህና ሰው ነው ያጣራሁት ብላለች። ታዲያ አሁን እንዴት ነው ብላት፣ አባባ ይሄ ሰውዬ መናጢ ነው እያሉልህ እምቢ አሉ። ውቃቤ ነግሮኛል ይሉሃል። ሁሉም ቢነግሯቸው አላምንም ብለዋል። ሆይታ ያለ አንተም አሁን እውነቱ ስትነግራቸው ወይድልኝ አትረባም ነው የሚሉህ። እሺ ጋሽ ወልደ ሰማዕትን ያህል ሰው ለእሳቸው ብሎ እሳቸውን ፈርቶ ነገሩን አጣርቶ ሁሉም ነገር እውነት መሆኑን ቢነግራቸው የለም አላጣራሁም አሉትና ቁጭ። አየህ ደግሞ ሰው ዕድሜን እየቆጠረ ቆማ ቀረች ይለኛል ስትል አቋረጥኳትና እሱን እንኳን ተዩ ቢሉሽ ምን ቸገረ ያልኳት። ሳራም አዘን አለችና እሱስ ግድ የለኝም ብቻ አየህ ወይኒቱ አሁን የስንት ጊዜ ታናሽ ናች፣ 2 ወልዳ የለ አለች። ይህን አትበይ ብላት፣ ሰው እኮ ይህን ነው የሚያመዛዝንልህ አለች። የሰውን ነገር ተዩ፣ አሁን የወይኒቱ ባል መሆኑ ነው አልኳት። እሱስ እውነትን ነው አለችኝ። ይሄ ለራሱ ሰከራም፣ እንዴት አደርክ ሲሉት ደህና አምሹ የሚል ባል ነው። ያን ያጎትሽ ኩለው ነው የዳሯት፣ መቼም ወልዳለችና ምን እናድርግ ብሎ ነው ዘመድ ሁሉ ዝም ያለው። ማጣራቱ እንኳ አይከፋ አልኳት። መች ክፉ ነው አልኩ። ግን ጋሽ ወልደ ሰማዕት፣ እትዬ አስካለ፣ አባባ ይፍሩ፣ እትዬ ልኬለሽ፣ እነኚህ ሁሉ ነገሩን ተከታትለው አጣርተው ነገሯቸው። እሳቸው ብቻ የለም ልክ አይደላችሁም ይሏቸዋል። 6ኛ ነህ 7ኛ አሁን አንተን አጣራ የሚሉት ስትለኝ አቶ ጀማነ ተመኝታ ክፍላቸው መጡ። አቶ ጀማነህም ተልፍኙ መውጫ በር ላይ እንደ ቆሙ ካፖርታቸውን እያስተካከሉና እየነቃቀሱ ተኋላቸው ለቆምኩት እንግዲህ ሁሉንም ነገር አንተ አጣራው፣ ጮሌ ነህና እንደማያመልጥህ አውቃለሁ። ይህን የዘመኑን ልጆች አነጋገር እምብዛም እምነት አልጠልበትምና አንተ አጣራልኝ፣ አማላጆቹንም በዚሁ አቆይቻቸዋለሁ ሲሉ በነገራቸው መሃል ጣልቃ ገባሁና አማላጆቹ ስለ ጠባዩ ምን አሉ? ብላቸው ጠባዩ ጥሩ ነው ብለውኛል። ስለ ሌላው ነገር ግን ምንም አልጠየቋቸው። እንደሰማሁት ሰውየውም ቢሆን ለጋብቻ የሚቸኩል አይመስልኝምና ጊዜ አለ አሉኝና አብረን ሄደን ትልቅ አደራ ነው። አቶ ጃማነህ ቢቀየሙ የሚጎዱ ናቸው። ልሽብሩ አንድ ቀን በቀላመደ ነው እስከ ዛሬ ጠምደው ያዙት። በዚሁ ነው ለየሰው ሁሉ የማያድግ ነው እያሉ የሚያወሩት። ማጣራት አለብኝ። በእርግጥ ጥሩ አድርጌ ማጣራት አለብኝ። መጀመሪያ የነገሩን ፍንጭ ለማግኘት ያህል ወይዘሮ ልኬለሽ ዘንድ ሄዱ። ወይዘሮ ልኬለሽን ስለ ሳራ ጮኛ ብጠይቃቸው እርግጥ ልጁ ብዙ ሀብት ያለው መሆኑንና የጨዋ ዘር መሆኑንም ነገሩኝ። እንዴት ይህን ለማወቅ ቻሉ? ብላቸው ለገሰን አጠራብየው ነበር፣ ነገሩን መርምሮ እንዳገኘው ልጁ ምራቁን የዋጠ ጨዋ ነው ብሎኛል አሉ። ይህስ የመቶ ሺህ ብር ያህል ሀብት አለው የሚባለው? ብላቸው እርግጥ አለው አሉ አሉኝ። አቶ ወልደ ሰማዕትም ዘንድ ሄዱ። እሳቸውም እንደ ወይዘሮ ልኬለሽ ያስረዱኝ፣ የወሬ አባታቸውም ያው ለገሰ መሆኑን ነገሩኝ። ወይዘሮ ምንትዋብ ዘንድ ሄዱ። እሳቸውም ልክ እንደ አቶ ወልደ ሰማዕት ዝርዝሩን አጫወቱኝ። ወሬውንም ያጣራላቸው ሾፌራቸው ዥጉ መሆኑን ነገሩኝ። ወይዘሮ አስካለ ዘንድ ሄዱ። እሳቸውም ልክ እንደ ወይዘሮ ምንትዋብ ነገሩኝ። የወሬ አባታቸው የወይዘሮ ምንትዋብ ሾፌር ዥጉ ነው አሉኝ። ከዚህ የበለጠ ምስክርነት አያስፈልግም። አቶ ወልደ ሰማዕትም ቢሆኑ ጠጉራቸው ሽበት የወረረው በራ በመሆናቸው የሚታመኑ አረጋዊ ናቸው። ሁሉም የማይዋሹ ቤተሰቦች ናቸው። ከዚህ ወዲያ ነገር አያብዙ ብዬ አቶ ጀማንህን ልቆጣ ወደ ቢሮአቸው ሄዱ። ግን ሳያቸው ሳይቆጡ እንደነገጡ የአስደንግጥ አዚም አለባቸው። ነገርኳቸው። ከእነሱ ወዲያ ምስክር መፈለግ አፍን ማበላሸት ነው አልኳቸው። እባክቶኝ አሉኝ፣ ሰንፈ እንደሆን ንገረኝ እንጂ እኔ እነሱን አላመንኳቸው። የተዛውረው ሲገናኙ ነው የሰው ወሬ ይዘው ነው የሚያናፍሱት አሉኝ። ታዲያ አንተ አጠራ ነው የሚሉኝ? ብላቸው፣ አዎ አንተ ሁለገብ ስለሆንክ ነገር አያመልጥህም። እውነቷን ልታገኝ የምትችለው አንተ ነህ አሉኝ። እኔም ልክ እነሱ እንዳሉት ሆኖ ባገኘሁት ብላቸው፣ እድርለታለሁ አሉኝና አንተ ቦርቡረህ ውስጡን አውቀህ ልክ መሆኑን ተነገርክኝ፣ እድርለታለሁ ግን ተጠንቀቅ አሉኝ። እሺ ብዬ ተሰነባብተን ተለያየን። አሰብሁ ሁኔታውን በምን አይነት ዘዴ ለማጣራት እንደምችል አሰላሰልሁ። ያላሰላሰልኩት ሐሳብ የለም። ከሁሉም የተሻለ ሆኖ ያገኘሁት ተሰውየው ጋር በቅርብ መተዋወቅ ነው። አንዱ ችግር ደግሞ ተሰውየው ጋር መተዋወቁ ሆነ። ሳራ ሰውየው ጋዜጠኛ መሆኑን ነግራኝ ነበር። በሚኒስቴሩ ውስጥ የሚሰሩ ጋዜጠኞች የእሱ መሳይ ስም እንደሌላቸው ተረዳው። በየጋዜጦቹ ላይ አንዳንድ ድርሰቶችን ስለሚጽፍ ይመስለኛል ሳራ ጋዜጠኛ ነው ያለችኝ። ሳራ ተተማሪ ቤት ስትመለስ መንገድ ላይ ተገናኝተው ሲነጋገሩ በሩቁ አየኋቸውና ሰውየውን አወቅኩት። ሳራም ወዳጇ እሱ መሆኑን ነገረችኝ። አሁንም ችግሩ ተሰውየው ጋር መተዋወቁ ሆነ። የሀገር ቤት ሰዎች አይደለን ወይንም ያንዲት መጠነኛ መንደር ነዋሪዎች አይደለን ሁለታችንም የአዲስ አበባ ነዋሪዎች ነን አዲስ አበባ ደግሞ ባህር ነው ውቅያኖሳችን ነው የቅርብ ጎረቤቶች እንኳን የማይተዋወቁበት ከተማ ነው ሁሉም ተቋርፎ የሚተላለፍበት ከተማ ነው እንዲያው ደርሶ መንገድ እንዴት ዋልክ ቢሉት የታውቀኛለህ ተብሎ የሚጠየቅበት ነው ባጭሩ አዳሜ በሙሉ የሚተረማመስበት ከተማ ነው እዚህ መሃል እዚህ ሁሉ ግርግር መሃል ባህር ላይ እንደወደቁ ሁለት የዝናብ ጠብታዎች የሆነው እኔ እና ሰውየው የተገናኝተን እንዴትስ እንተዋወቅ እንዴትስ ባጭር ጊዜ ውስጥ እፍያልን ምስጢር ተካፋይ ጓደኞች እንሆን ለየትኛው ታቦት ቢሳሉ ነው የልቤን ዘግስኬለት የልቡን የሚዘከዝክልኝ ጭንቅ ሆነ አይተውት ነገር ያቶ ዘማነ ትዛዝ ነው መስሪያ ቤቱን አወቅኩት ሁልጊዜ ማታ ማታ ተስራው ሲወጣ ከተለዋል ግን ልጁ አንገተ ሰባራ ጨዋ የጨዋ መጨረሻ በመሆኑ በቀጥታ ቤቱ ይገባል የትም ውልፊት አይልም ይህም አስቸገረኝ ተማያውቁበት ቤት ቡና ታልተጋበዙበት ቤት ወይም መጠጥ ተማይሸጥበት ቤት እንዴት እንዲያው ዘው ተብሎ ይገባል አንድ ቀን ተሰዓት በኋላ ተስራው ወጥቶ ሲሄድ እንደ ተለመደው ተከተልሁት ፒያሳ ድረስን ተጓደኛው ጋር ቸንትሮ ተባለ ቡና ቤት በራፍ ላይ ተቀመጡ ቡና አዘዙ በአንደኛው አጠገባቸው ባለው ጠረጴዛ ወንበር ላይ ተቀመጡ እኔም እንደነሱ ቡና አዘዙ አሁንም አንድ አስቸጋሪ ነገር ተከሰተ ተማውቁት ሰው ጋር እንዲያው ዘሎ ጮውት መክፈት አስቸጋሪ ነው ሰከራም ሆኖ መገኘት ያስፈልጋል ያም ቢሆን ጥፊ ያስከትላል የምፈልገው ጥቂት ሰበብ ነው ሊስትሮች ሱቅ በደረቴዎች ወዘተ ሰበብ ሊሆኑ ይችላሉ አዎ ሆኑኝም ረፍት ፈልጎ እዚህ ያረፈ ሰው አልገዛም አላስተርግም በማለት ልቡ ሊወልቅ ነው ተቀደም እስታሁን ለስንቱ መልስ ሰጠን ቢጄ ፈገግልኩና ተበስተግራ ተበራፈው አጠገብ ለተቀመጡት ነገርኳቸው አዎ በጣም ሽግር ነው አለኝ የምፈልገው ሰውዬ ምን ነው ማዘጋጃ ቤት አንድ መፍትሄ ቢያደርግ አለና ሁሉም እንደ ልቡ ሳይፈራ የሚያማውን ማዘጋጃ ቤትን አማልኝ ወሬው እንዳይቋርጥም ገፋ ገፋ አድርገው ጀመር በዛው እያራዘምን እግረ መንገዳችንን ወሬውን እያበዛን ሄድን በኋላም እየቆየን ተላመድንና በአንድ ጠረጴዛ ዙሪያ ተቀመጥን ቶሎ በቶሎ እንድንግባባ በማለትም ገፋ ገፋ እያደረኩ ጋበዝኳቸው ወደ ቡና ቤቱም ገባን እዛም ቢራችንን እየጠጣን ወሬያችንን እንሰልቅ ጀመርን ተዛን ለጀምሮ አዘውትረን የምንገናኝ ጓደኛሞች ሆንን ለሶስት አራት ቀናት ያህል ቤቴ እየወሰድኩ ጋበዝኩት አንድ ቅዳሜ ተሰዓት በኋላ ቤቱ ወሰደኝ ቤት ያፈራውንም ጋበዘኝ ቤቱ እጥር ምጥን ያለች ትሆን እንጂ የቃዎቹ አቀማመጥና ንጽህና እሸቴ ጎጆውን አሸንፎ የሚኖር ሰው መሆኑን ይመሰክሩለታል ገረዱ ተዋበችን አለስማማ ብላው ማባረሩንና በሆቴል ቤት ተመጋቢ መሆኑንም ነገረኝ ለምን ሚስት አታገባም አልኩት አገባለሁ አለኝ አጭተሃል ብለው ራሱን አካከከና ቅር ያለው አዎ አጭቻለሁ አለኝ ምን ነው ቅር አለህ ብለው ተልጅቷ ጋር ተስማምተን ነበር አባትየው ግን በቂ ሀብት ጠያቂ የሆኑ አስቸገሩ አለኝ እንዴት አልኩት በዘር ባጥንት በኩል ያለውን ፈተና አልፌዋለሁ አባትየው ብቻ እንጃግራንጃ ያበዛሉ አለኝ ታዲያ ሌላ አትለውጥም ብለው አሁንም ራሱን አካከከና አልለውጥም ከካ ማግብቼ ሳከተምን ወር እሷኑ ማግባት መርጣለሁ አለኝ ለምን ብለው ሆኑ የሲሚንቶ ግንብ ናቸው አለኝ ሀብታቸውን ነው የምትለው አልኩት አዎ ሀብታቸውም ቢሆን ቢያዳልጥ የማይጥል ነው አለኝ አንተ ሀብት የለህም እንዴ ብየጠየቅኩት አለኝ አለ ለምሳሌ ምን ያህል እንዲኖሩህ ይፈልጉብሃል አንተስ ምን ያህል አለህ
የዛሬው ጋብቻ ያስቸገረው ወላጆች በነገሩ መhall እየገቡ ነው አለኝ። ወላጆች ወልደው መጣለን ስለማይፈልጉ አልኩት። እኔ ደግሞ ወላጆች ወልደው መጣለን ስለማይፈልጉ ነገሩን ቢያጠሩ አያስከፋም። እኔም እንደዚህ እንዳንተው አጭቼ ነበር። ምን ይሆናል ታዲያ ደሃ ነው ብለው ከለከሉኝ። አንተ ግን ሀብት ስላለህ ለታገባት ይችላልህ አልኩት። ማግባትስ ይችላልህ አለኝ። ግን አለና አቅማማብኝ። ቆይ እንግዲህ መቼም ጨዋታ ነውና ምን ያህል ሀብት ቆርጥረህላት ነው ማግባት የምትችለው አልኩት። ልጅቷ እርግጥ ወዳኛለች፣ ደግሞ ማግባት አለብኝ። ይህም ብቻ ሳይሆን በእርግጥ እሷን ማግባት አለብኝ አለኝ። አንተ በቂ ሀብት ታለህ ምን ያለማምጣል ብለው አዎ አለና ቢሆንም አለኝ። ቆይ ለምሳሌ አልኩት፣ ለምሳሌ አባትየው ያለህን ሀብት ቁጥር ቢልሁ ልትቆጥር የምትችለው ምን ያህል አለ ብዬ እንደገና ጠየቅኩት። አለኝ እችላለሁ፣ ብቻ በስሜ ስታዘዋውረውና ስትደላደል ቃል ገብተው ቀለበት አስረግ ለጋብቻው ጊዜ ይስጡኝ እንጂ በሚገባ ቆጥርላቸዋለሁ፣ ማጨቴም በዛው ተመክቼ ነው አለ። ለምሳሌ በእኔ የደረሰ ፈተና እንዳይደርስብህ ስትደራደር ምን መቁጠር ትችላለህ አልኩት። አንተ ምን አይነት ፈተና ነው የደረሰብህ አለኝ። ይሄማ መንገድ ልመራህ ነው አልኩትና ወዲያው ደግሞ ያንተን ተነገርከኝ በኋላ የኔን ነግርሃለሁ። መቼም ጨዋታ ነው፣ ፊልምም አልሄድንምና ቀኑ እንዲመሽልን በሰፊው እንጫወት አልኩት። ደህና ነው በል ያንተን አውራልኝ አለኝ። የለም በፊት እንደጀመርክ ያንተን ጨርስ አልኩት። የኔን ነግርሃለሁ፣ ሀብቴን ቆጥሬ ማግባት ነው አለኝ። ልክ በኔ የደረሰ ፈተና እንደሚያጋጥም ይሰማኛል። ታሁኑ ማጥናት ያስፈልጋል። ቆይ ምን ትቆጥራለህ አልኩት። በጠቅላላው ቢበዛ በመቶ ሺህ ብር የሚገመት ቢያንስ በሀምሳ ሺህ ብር የሚገመት ሀብት አለኝ ሲለኝ ደነገጥኩ። በጣም ጥሩ ብዬ ነገሩን ሳልጨርስ አቋረጠኝና እመነኝ ደግሞ እንዳራዳዎቹ ልጆች የማዋሽ አይደለሁም። ልጅቱም ታውቃለች፣ በሰፊው ስላስወራሁት አባትየውም ቢሆኑ ሰምተውታል። ብቻ ጥቂት ጊዜ እንዲጠብቁኝ ያስፈልጋል አለኝ። በውርስ የምታገኘው ገንዘብ ነው አልኩት። ሄይ ከእናት አባቴ እንኳን ተሞቱ የሞቱት በልጅነቴ ነው አለኝ። ወርሰሃል ማለት ነው አልኩት። አልወረስኩም አለኝ። ታዲያ በአንተ ዕድሜ እንዴት የመቶ ሺህ ብር ሀብት ለማጠራቀም ቻልክ አልኩት። ቀላል ነው አለኝ። እንዴት አልኩት። ሻይ የጠጣንበትን ፍንጃል ተፊታችን እያነሳሳ በመጀመሪያ ቀለበቱን ልሰር እንጂ የሀብት ነገር ሞልቷል አለኝ። አሁን ለቀለበቱ ጊዜ አለኝ የምትለውን ሀብት ልትቆጥር ትችላለህ ብለው ተተቀመጥኩበት ተፊቴ ተትንሿ ጠረጴዛ አጠገብ ቆሞ ቁልቁል እያየኝ አይገባቸውም እንጂ ይችላለሁ አለኝ። እንዴት አይገባቸው? ታለሃለህ ማለት ነው አልኩት። አንዣ ግራንዣ ያበዛሉ ያካለኝ። ምንድን ነው አንዣ ግራንዣው ብለው የተጨበጠ ማስረጃ ይፈልጋሉ አለኝ። አንተ ታዲያ የተጨበጠ ማስረጃ የለህም እንዴ ብለው አለኝ አለና ፈገግ ብሎ ተኪሱ ቦርሳውን አውጥቶ ይሄ ደግሞ ሁሉ ጊዜ የማደርገው ነው እያለኝ ተቦርሳው ውስጥ የብሔራዊ ሎተሪ ቲኬት ሙሉ ሴሪ ቁጥር አሳየኝ። እንግዲህ አድማጮቻችን የደንቆሮ ለቅሶ መልሶ መላልሶ የሚለው ትንግርታዊ አነጋገር በዘርና በሃይማኖት በመሳሰሉት ልዩነት ተቤተሰብም አልፎ ደቡብ አፍሪካ የወደመውን የባንቱስታን ክልላዊ መንግስት ስርዓት በአንደኛው ክፍለ ዘመን በኢትዮጵያ ለማንሰራራት መሞከርና መጣጣር ተታሪክ ለመማርን የሚያመለክተንና ታሪክ አንዳንድ ጊዜ ራሱን በሚያሳዝን ሁኔታ ወይም እንደ ቧልት ይደግማል የሚለውን ጥልቅ አነጋገር ያስታውሰናል። አድማጮቻችን 100 ሺህ ብር በሚል አርስት አቶ ጳውሎስ ኞኞ የጻፉትን የልብ ወለድ ድርሰት እዚህ ላይ አጠናቀቅን። ቀጣዮቹን የምሽቱን ዝግጅቶች እንድትከታተሉ በትህትና እንጋብዛችኋለን። መልካም ምሽት።
Thank you. አድማጮቻችን ከዚህ ቀጥለን አንድ ጽሑፍ እናስደምጣለን። ጽሑፉ የጸረ ትግሬው ያኔ አገዛዝ ትግል በምን መርሆ ላይ መመስረት እንዳለበት ያብራራል። የትግል አቅጣጫ መሪ ሐሳብ ራዕይ ሰጪ ሆኖ ስለተቀነባበረ ጽሑፉ በአገራችን ኢትዮጵያ የነጻነት የመብት የዲሞክራሲና የሉዓላዊነት ትግል ዙሪያ ፈር ሰጪ ነው። ተምረውና ተመራምረው ስለደረሱባቸው ዕውቀቶች ዙሪያ የኢትዮጵያን ትንሣኤ ለማምጣት መደረግ ስላለባቸው ትግባሮች በትንታኔ መልክ ጽሑፉን ያቀረቡት ዶክተር አበባ ፈቃደ በሰሜን አሜሪካ የስነ አእምሮ ምርምር ምሁር ናቸው። ዶክተር አበባ ፈቃደ በስነ አእምሮ ምርምር ሳይኮሎጂስት ረዳት ፕሮፌሰር በመሆን በጆርጅ ሜሰን ዩኒቨርሲቲ ቨርጂኒያ መምህር ናቸው። ዶክተር አበባ በተለያዩ መድረኮች ላይ ጥናታዊ ጽሑፎችን የሚያቀርቡና ለአገራችን ኢትዮጵያ አግራዊ ራይ መሪ ሐሳብ ይዞ ወደ ግብ ለመሸጋገር መደረግ ስላለባቸው ተግባሮች ጥልቅ የሆኑ ትንታኔዎችን የሚያቀርቡ ኢትዮጵያዊ ምሁር ናቸው። በኢትዮጵያ አንድነት ሬዲዮም በተለያዩ ወቅቶች ቀርበው የጸረ ወያኔ ትግል አቅጣጫ ያስተሳሰብ ለውጥ እንደሚያስፈልገው ትምህርታዊ ማብራሪያዎችን ሰጥተዋል። የጽሑፉ ርዕስ ምን አስተሳሰብ ይሆን ወደ ተግባር የሚያሸጋግረን ይላል። ተከታተሉ። አስተሳሰብ ይሆን ወደ ተግባር የሚያሽጋግር ጥንታዊት ቅድስት ኢትዮጵያ ሀገራችንን ከገጠማት ብሔራዊ ቀውስና ካንጃበበባት ህልውናዋን ፈታኝ አደጋ ለመታደግ ምን መደረግ አለበት የሚለው ጥያቄ መመለስ ከመቼውም ጊዜ በበለጠ የወቅቱ ዋናና አጣዳፊ ጉዳይ መሆኑ
لم يملكتنا لمن قرقره له أتاكي أيضا لم عندما يتوقعه له وياني كوستنا كوش جبرابرو جغار بمتبابر يتو كان بيراويه اللونان بمافرس يهزبوان عند النت بمان نغات هزوان ببار النت كلل بماغور أقرأي له على وينت يليلات كنت تجادر لمادرك يجمرون يتفات من قد إيافافا ما قتلوان አሁንም በህዝብ ላይ ግድያና የዘር ማጥፋትና አልቂት መፈጸም ታዳጊ ልጆችን ወጣቶችን ሴቶችን በአጠቃላይ የኢትዮጵያውያንን የሰውነት ዋጋ ዝቅ በማድረግ በተለያየ መልክ ለዘመናዊ ባርነት ዳርጓል። ወያኔ የኢትዮጵያን አርሶ አደር ገበሬ በተለይም አማራው ከመሬቱና ከንግሮው በማፈናቀል በአገር ውስጥ ተሰዶ በድህነት ማቆ ለባዕዳን ቅኝ ተገዣጊ ጋር ማድረግን በሰፊው ቀጥሏል። የምንነታ ለተጠቂው የኢትዮጵያ ህዝብ ብቻ ሳይሆን ባለም ደረጃ የተመዘገበና የታወቀ አሳዛኝ ሀቅ ነው። ስለዚህ የወቅቱ የትግል ጉዳይ ወያኔ በህዝብ ላይ የሚያደርሰውን በደልና ችግር ከማወቅና ከመተንተን አልፎ የችግሩን ምንጭና መንስኤ ማስወገድና የተሻለ መፍትሄን መሻት የሚጠይቅ ነው። ስለዚህም ከተለመደው ዘይቤ ወጣ ባለ መልክ መፍትሄ አዘል ውይይት ማካሄድ ተገቢ ጥያቄዎችን ማንሳትና መመርመር አስፈላጊ ነው። በተለይም በፖለቲካ መሪዎችና ምሁራን ዙሪያ ለረጅም ጊዜ የተንጸባረቁ አወዛጋቢና አደናጋሪ አስተሳሰቦች መኖራቸው ግልጽ ነው። መጠያየቅ ያለብንም በብዥታ የጨፈገጉትን የፖለቲካ መርሃግብሮችን የትግል ስልቶችን ጥራትና ልባት የሚሰጥ አነሳሽ ውይይት እንዲጭር ነው። አሉታዊም ሆነ አዎንታዊ ተጽዕኖ ያላቸውን የፖለቲካ ጽንሰ ሐሳቦችና አመለካከቶችን በጥልቀት በመመርመር የትግሉ ሂደት ከሚሽከረከርበት አዙሪትና ከሚዳክርበት ያስተሳሰብ አረንቋ ሊወጣ ይችላል። ምንም እንኳን የዚያ ጽሑፍ ዓላማ በፊታችን የተጋረጡትን ወቅታዊ ጉዳዮችን በሙሉ ለመመለስና ለመተንተን ባይሆንም ለተግባር አነሳሽ የሆኑ ተገቢ ጥያቄዎችን እንድናነሳ የሚጋብዝ ነው። ወቅቱ ምን ይመስላል? በአሁኑ ወቅት በአገራችን ኢትዮጵያ ከመቼውም ጊዜ በበለጠ ህዝባዊ ምቅ ኃይልን ወደ ተግባራዊ የለውጥ ኃይል ለመቀየር የሚያስችሉ ነባራዊ ሁኔታዎች በህብረተሰቡ ውስጥ መኖራቸው በልዩ ልዩ መልክ እየተንጸባረቀ ነው። የወያኔ ትግሬ ነጻ አውጭ ግንባር የሰብአዊና ጸረ ኢትዮጵያ የጉሳ ክልል ስርዓት ወደ ግባተ መሬቱ እያሽቆለቆለ የፍጻሜውን የመጀመሪያ ክፍል እየያዘ መምጣቱን የሚጠቁሙን በርካታ ሁኔታዎች አሉ። አንዱ ምልክት ዛሬ ወያኔ የትግሬ ነጻ አውጭ ግንባር በኢትዮጵያ ህዝብ ላይ የሚያደርሰው ጥቃትና ጥፋት በገጠጠ መልክ እያፋፋመ መምጣቱ ነው። ወቅቱ ወያኔ በጥላቻና በስግብግብነት የናረው ትዕቢቱ ለማይቀረው ውድቀት እያዘጋጀው መሆኑን በቀጥታም ሆነ በተዘዋዋሪ ያመላክታል። የኢትዮጵያ ህዝብም የወያኔን ብልሹ ስርዓት ለማስወገድ ያለው ቁርጠኝነትና ጽናት ከምንጊዜም በበለጠ ያስተሳሰብ ምርታን ለተግባር ዝግጁነት እያገኘ በመምጣቱ ላይ መሆኑ ሌላው አመላካች ገጽታ ነው። ኢትዮጵያን የወያኔ ፖለቲካዊ ሆና አስተዳደራዊ ምግባር ጉጅና ጨቋኝ ከመሆን በላይ መነሻ መሰረቱ ጸረ ኢትዮጵያ መሆኑን በማያሻማ ሁኔታ እየተገነዘብን የመጣንበት ወሳኝ ወቅት ነው። በተጨማሪም ይህንን ስርዓት ለማስወገድ በዋናነት ወሳኝ ኃይል ራሳችን መሆናችንና በራስ በመተማመን በውስጣችን ያለውን ኢትዮጵያዊ መንፈስ ይዘን መነሳት መሆኑን በጥልቅ እየተረዳን መጥተናል። ኢትዮጵያዊ ስነልቦናዊ ኃይልና አመነትን ማዕከል አድርገን መነሳት የድላችን ዋስትና ለመሆኑ ውስጣዊ ይታገኝንበት የተስፋ ብርሃን መባቻ ላይ እንገኛለን። ዮያኔ በውሸትና በጥላቻ የተመሰረተ የፖለቲካ አካብ በኢትዮጵያ የነጻነት መንፈስና አመነት እንደሚናድና ብሎም ህዝብ የሚፈልገው የፍትህ ስርዓት እንደሚመሰረት የሚያመላክት ተስፋ በህዝብ ውስጥ የሰረጸበት ወቅት ላይ እንገኛለን። ዛሬ ኢትዮጵያ እንደ አንድ ሉዓላዊነቷ የተጠበቀ ሀገር እንዳትሆንና ቀጣይ ህልውናዋን አስኪ ሁኔታ ላይ የጣላት የባዕዳን ጥቅም አስጠባቂ የሆነው የወያኔ ጉሳ ክልል ስርዓት ስር በመውደቋ ምክንያት መሆኑን በስፋት የታወቀ እውነታ ነው። ወያኔ የተነሳበት ዓላማ መሰረቱ ታሪካዊ ውሸት በመሆኑ ተግባሩን የሚያከናውነው ጥላቻንና ማጭበርበርን ያላንዳች አፍረት በመጠቀም ቢሆንም ቀን በቀን እርቃኑን እየወጣ መጥቷል። ሆኖም ኢትዮጵያን ማዳንና ወያኔን የማስወገድ ራይ ሁን ለማድረግ ወሳኝ ከሆኑት ነገሮች ውስጥ ተግባራዊ እርምጃን በተገቢው ጊዜ መውሰድና አንቀሳቃሽን ሐሳብ በጊዜ በመፍጠር ከወቅቱ ጋር በፍጥነት መራመድን ይጠይቃል። በአሁኑ ጊዜ የምናራምደው ያልተጠራ አስተሳሰብና የተደናገረ እርምጃ ወያኔን ማስወገድ የሚችል ጉልበት ሊፈጥር አይችልም። እንደውም ትግሉን የባሰ አቅም ቢስ ያደርገዋል። በአሁኑ ጊዜ ከሚታየው ወቅታዊ ሁኔታ አንደኛው ወያኔ የኢትዮጵያን የንቃት ቀልብ በማሳትና ለማወናበድ የሚጠቀምበት በየአምስት ዓመቱ የሚያጮህ ባዶ የምርጫ ቆርቆሮ ነው። አብዛኛው ወያኔን የሚቃወመው ወገን ደግሞ በተለመደው ማቀንቀኛ ነጥቦች ዙሪያ እንደገና ይሽከረከራል። በውይይት አረንቋ ውስጥ ባለበት ይረግጣል። ዘወትር ከሚነሱት መወያያና መከራከሪያ ነጥቦች ውስጥ ጥቂቶቹ ኅብረት ለመፍጠር፣ ስለ ትግል ስልት፣ በጦር ወይ ያለ ጦር መሳሪያ ትግሉን በምን መርህ ነው የሚመራው፣ ምርጫውስ ምንድን ነው፣ ተቃዋሚ ማን ነው፣ ወዘተ ናቸው። ከነዚህም መሃል ለውይይት መንደርደሪያ ይሆን ዘንድ አንድ ሁለቱን ጥያቄዎች ባጭሩ እንመልከታቸው። ማን ነው ተቃዋሚ? ተቃውሞ ማለት አንድ ህዝብ ሆነ ግለሰብ ህልውናውና ደህንነቱን፣ ነጻነቱንና ደስታውን፣ የተፈጥሮውንም ሆነ የዜግነት መብቱን የሚጻረርና የሚጎዳ ነገር ሁሉ ሲፈጸምበት አለመቀበል ማለት ነው። በፖለቲካና በማህበራዊ ህይወት በቀላሉ ሲተረጎም ኢትዮጵያዊ ተቃዋሚ ማለት ወያኔና ግብረአበሮቹ በአገር ላይ የጫኑትን የጎሰኛ ጨቋኝ ስርዓት ህዝብንና አገራዊ ህልውናን የሚጎዳ በመሆኑ አንቀበለውም፣ እንቃወመዋለን ማለት ነው። ይህም የተቃውሞ የትግል ኢትዮጵያዊነትን በመደገፍና ጸረ ኢትዮጵያዊነትን በመቃወም ላይ ያማከለ ነው። ስለዚህም መቃወም ሲባል ምንና ለምን ብሎ መጠየቅ ዓላማና ግብን የሚያስማማ እይታና አቋም እንዲኖረን ይረዳል። ማን ነው ተቃዋሚ? ለምንስ ግብ በተቃዋሚነት ተሰልፏል ብሎ መመርመርም የጋራ ግብን፣ የትግል አሰላለፍ እንዲሁም የድርጅቶችን የትብብርና የህብረትን ሂደት በተመለከተ ጠቃሚና ወሳኝ ግንዛቤን ያስጨብጣል። ወያኔ ትግሬ ነጻ አውጭ ግንባር የፖለቲካ መርህና ዓላማ የኢትዮጵያን ነጻ አገራዊ ግዛታዊ ሉዓላዊነት፣ የህዝቧን አንድነትና ብሔራዊ ህልውናን የደፈረና የሚቀናቀን ነው። ኢትዮጵያዊ መለያ ቅርሶች፣ ተቋሞችና ለኢትዮጵያ አንድነት መሰረት የሆኑትን የማህበረሰብ አካላትን የሚያዳክምና የሚያፈራርስ ኃይል በመሆኑ ይህንን የሚቃወም የተቃዋሚ ወገን አለ። ይህ የተቃዋሚ ረድፍ ኢትዮጵያዊነትን ማዕከል ያደረገ ብሔራዊ አንድነትን የሚያቀነቅን አገራዊ ህልውና ለድርድር አይቀርብም። በአገር ውስጥ ያለውን ማንኛውንም ችግር ኢትዮጵያንና ህዝቧን በማያጠፋ መንገድ ፖለቲካዊ፣ ማህበራዊ፣ ፍትሃዊ መፍትሄ ማግኘት እንደሚቻል የሚያምንና የሚታገል የተቃዋሚ ክፍል ነው። ይህ ተቃዋሚ ኃይል በአብዛኛው ያልተደራጀውን ሰፊውን የኢትዮጵያ ህዝብን ስሜት ያንጸባርቃል። አገር ወዳድ ምሁራን፣ ጥቂት ድርጅቶችንና ስብስቦችን ያጠቃልላል። በአንጻሩ በኢትዮጵያ አገራዊ ሉዓላዊነት፣ በብሔራዊ ህልውናና በህዝቡ አንድነት ላይ ቅድመ ሁኔታ የሚያስቀምጥ ሆነ ለድርድር የሚያቀልብ ጎሳዊነትና አገራዊ ስሜትና ዋጋን በኩል ደረጃ ወይም በተቀናቃኝነት የሚመለከት የተቃዋሚ ረድፍ ነው። ይህ የተቃዋሚ ክፍል ምንም እንኳ ለይስሙላ በኢትዮጵያ አንድነት እናምናለን ቢሉም አገራዊ ይዘት ያላት ኢትዮጵያንና ኢትዮጵያዊነትን ከጎሳና ከቋንቋ ማህበረሰብ ለይቶ ማየት ይሳነዋል። የማንነት ስሜትን በተመለከተ ጎሳን ከአገር የሚያስቀድም የተቃዋሚ ክፍል ነው። ይህም ቡድን አሁን ያለውን ወያኔን መቃወም ላይ ብቸኛ ትኩረት ይደረግ በሚል ሽፋን ዋና ዋና አገራዊ ጉዳዮችን አድበስብሶ ኢትዮጵያዊነትን የሚጻረር ጽንሰ ሐሳብን በውስጡ አዝሎ የሚጓዝ የተቃዋሚ ስብስብ ነው። ሌላው የተቃዋሚ ዘርፍ ከወያኔ መሠረታዊ የፖለቲካ አስተሳሰብና ፍልስፍና ጋር የማይታረቅ ተጻራሪ ልዩነት የለውም። የወያኔን የፖለቲካ ፍልስፍናን ይጋራል። ጥቂቶችንም የወያኔ አካል የነበሩ በይዘት ሳይሆን በመልክ ብቻ የተለዩ በተለያየ ደረጃ ከወያኔ ጋር አብረው ጸረ ኢትዮጵያ ተግባሮችን የፈጸሙ ግለሰቦችና ስብስቦችን የሚያካትት ተቃዋሚ ረድፍ ነው። ይህ የተቃዋሚ ዘርፍ ከወያኔ ጋር ያለው ልዩነት በወያኔ የፖለቲካ ፕሮግራም መሠረታዊ ሐሳብ ላይ ሳይሆን በመለስተኛ አስተዳደራዊ ልዩነቶችና የግል የሥልጣንና የጥቅማጥቅም ቅራኔዎች ላይ የተመሠረተ ነው። በተጨማሪም በወያኔ ምንነትና ማንነት ላይ የተዛባና የተለሰለሰ አመለካከት ያለውና ውያኔ በየጊዜው እንደ ድሪቶ የለጣጠፈ የሚፈጥራቸውን ተቃዋሚ ተብዬ ድርጅቶችን ያካትታል። እነዚህም በአብዛኛው በውያኔ ፓርላማ ውስጥ አባል ከመሆን ሌላ መሰረታዊ የህዝብ ጥቅም ማስፈጸም የማይችሉ በጎሳ ማንነት ላይ የፖለቲካ ቁማር የሚጫወቱትና በፖለቲካ የዋህነትና ግንዛቤ ማነስ ምክንያት በውያኔ በጎ ፍቃድ የሚንቀሳቀሱ ተቃዋሚዎች ናቸው። በአጠቃላይ በርካታ የተቃዋሚ ክፍሎች አንኳር በሆኑ የመርህ ጉዳዮች ላይ ግልጽ አቋምና አሰላለፍ ይዘው የተደራጁ ስላልሆኑ መነሻ መሰረታቸውና መድረሻ ግባቸው የማይጣጣም የተዘበራረቀ የትግል ስልት ላይ ተመስርተው የሚንቀሳቀሱ ናቸው። በሌላ አባባል የኢትዮጵያን ጥቅም የሚያስጠብቅና የማያስጠብቅ አጥፊና ጠፊ ባንድ ላይ ተቀናጅቶ ለመታገል የሚደረገውን ተደጋጋሚ ሙከራን ይመለከታል። ይህም አላሻቂ ፍሬቢስ ጉዞ መሆኑን ላለፉት 24 ዓመታት ተመልክተናል። ባንድ ሐሳብና ባንድ ልብ ላይ መሰረት ያደረገ ተግባር እንዳይፈጠር ካደረጉት ነገሮች መካከል አንደኛውና ዋናው ይህ ሂደት ነው። ወያኔን የተቃወመ ወይም የጠላ ሁሉ የኢትዮጵያ ደጋፊ ወይም ወዳጅ ነው ማለት አይደለም። ስለዚህም ዛሬ ካለንበት ሁኔታ አንጻር ተቃዋሚው ማን ነው? ምንድነው የሚቃወመው? ምርጫውስ ምንድነው? ብለን በጥሞና ብንመረምር ተቃዋሚዎች የቆሙበት መሰረታዊ ሐሳብና የመታገያ መርሆች ላይ የበለጠ ግንዛቤና የተሻለ አማራጭና ተግባራዊ መንገዶችን እንድናገኝ ይረዳናል። ምርጫውስ ምንድነው? የሰው ልጅ የጋራ ሆነ የግል ህይወቱን የሚመራውና የሚያከናውነው ትንሽም ሆነ ትልቅ ክፉን ከደጉ የሚፈልገውን ከማይፈልገው መካከል አንዱን ካንዱ በመምረጥ ነው። በኑሮ ሂደት ውስጥ ማንኛውም ነገር አውቀንም ሆነ ሳናስተውል ያለ ምርጫ የምንሰራቸው አንዳችም ነገር የለም። መምረጥ ወይም ምርጫ የሚለው ተግባር ሐሳብ በጥቅሉ ሰውን ከሌሎች ፍጥረት ሁሉ ልዩ ከሚያሰኙት አእምሮ የሚያምነጨው ስነ ልቦናዊ ባህሪያት ዋናውና አንደኛው ነው። ምርጫ የተፈጥሮ ህግና ባህሪ ቢሆንም ለምን፣ እንዴት፣ ምንን መምረጥ የሚለው ግን ጊዜና ቦታ የፈጠራቸው በሰው ልጅ የዘወትር ነባራዊ ሁኔታዎች የሚወሰን ይሆናል። ወያኔ የትግሬ ነጻ አውጭ ግንባር የተነሳበት ዓላማ መሰረቱ ውሸት በመሆኑ የቀን ተቀን ተግባሩን የሚያከናውነው ሐሰትን ማጭበርበርን ያላንዳች አፍረት በመጠቀም ነው። ከነዚህም ውስጥ አንዱ እውነትን ለመሸፈን የሚጠቀምበት ይኸው የይስሙላ ምርጫ ነው። እንዳለፉት ምርጫዎች ሁሉ የዘንድሮ የወያኔ ምርጫም ይህንኑ ሥርዓት የማገልገያ ሂደት ነው። የሕዝብን አእምሮ ለመስለብና ህሊናን ለማጉደፍ የሚገለገልበት ዘዴም ነው። ሆኖም ግን ለወያኔ ትዕይንት ተዋናኝ በመሆን በመቃወም ሆነ በመደገፍ ጉልበትን ከማባከን ይልቅ የሕዝቡን እውነተኛ ምርጫ እውን ሊያደርግ የሚችል በኢትዮጵያ አስተሳሰብ መንገድ መቀየስ አስፈላጊ አማራጭ ሊሆን ይገባል። የኢትዮጵያ ሕዝብ ላለፉት 24 ዓመታት እንዳሳየው አሁንም ወያኔ ካቀረበው ምርጫ ውስጥ የሚመርጠው ነገር ስለሌለው አለመምረጥን ምርጫው ሊያደርግ ይገባል። በውድም ሆነ በግድ የሚያሳትፉት ተቃዋሚ የፖለቲካ ድርጅቶች ይህን የቧልት ምርጫ ወደ የእውነት ምርጫ ለመቀየር የሚያስችል ኃይልና አቅም ካላቸው በምርጫው መሳተፍ አይከፋም ነበር። ሆኖም ግን የተቃዋሚ አቅምን በተመለከተ ወቅታዊ ተጨባጭ እውነታው ከዚህ ራቀ ነው። ስለዚህ የትግሉ ተግባራዊ ቀደም ተከተልና ወደፊት ህዝባዊ ኃይልን ለመገንባት እንዲቻል በወያኔ ግፍ አሰራርና አፈና አቅም ቢስ የተደረጉት ተቃዋሚ ድርጅቶች መጀመሪያ ከህዝቡ ጋር በመቆራኘት አቅም ማዳበሩ ላይ ማተኮር የተሻለ ምርጫ ሊሆን ይገባል። እውነተኛ የመምረጥ ሆነ የመመረጥ ኃይል የሚመነጨው ከህዝብ ነው። የኢትዮጵያ ህዝብ በእርግጥ ምርጫ አለው። ይህም ወያኔን አለመምረጥ ነው። የትግሉ መሪዎችና ምሁራን በፊታችን የተደቀኑትን ወቅታዊ ጥያቄዎችን ለመመለስ በተለይም ምሁራንና ልሂቃኑ የፖለቲካ ድርጅት መሪዎች፣ ታጋዮችና በአጠቃላይ ያገባኛል የሚሉ ኢትዮጵያውያን ሁሉ ከተለመደው አካሄድ ለየት ባለ መንገድ የጋራ አስተሳሰብን የሚፈጥር ተጨባጭና አሸጋጋሪ ውይይት ማካሄድ ቀዳሚነት ያለው ተግባራችን ሊሆን ይገባል። ውይይቱም በቅድሚያ በመሠረታዊ ጽንሰ ሐሳቦችና የፖለቲካ እይታዎች ላይ ያተኮረ በተግባር የሚተረጎም የነጠረ መርህና ሐሳብ ላይ የተመሠረተ የትግል መሳሪያ መቅረጽ የሚያስችል መሆን ይኖርበታል። ይህም የጠለቀ يسل يتلقنا يسل حساب يتوساسب ادراي چگرن يمفتاتنا يتقلام ممون يتگل منگل لماقانات يمياسجل يحيل منچ يهونال انقساقاش رعينا يالا ماصناتم يولدال يجن استساسب ود تگبار لماشگاگر كفتني استواصو مادرك يمشلونا يميطبقبت يمهرونا ليقانو كفر مهونو بيتاوقم ጥያቄው ይሄን ኃላፊነት በአግባቡ ተወጥቷል ወይ? ካልሆነስ ምንድነው ምክንያቱ? ነው የዘመናዊ ትምህርት ወደ አግራችን በመራባያን በኩል የገባው ኢትዮጵያ ከመደርስባት ተደጋጋሚ ጥቃትና ሌሎችንም ችግሮች ለመወጣት ይረዳታል ብሎ በማሰብ ነበር። ሆኖም ግን በተደጋጋሚ ሊገዟትና ሊያንበረክቷት የሚፈልጓት የውጭ ኃይሎች በተለይ መራባያን ይህንን ያገኙትን አጋጣሚ የሱውር ዓላማቸው ማስፈጸሚያ ትምህርተ ስርዓቱን ተጠቅመውበታል። ምንም እንኳን የዚህ ጽሑፍ ዓላማ ባይሆንም ወደፊት የኢትዮጵያ ትምህርት ስርዓት ያስከተለውን ጥቅምና ጉዳት ሰፊ ጥናትና ምርምር እንደሚያስፈልግ ምንም ጥርጥር የለውም። በዘመናዊ ትምህርት አማካኝነት ያልተመረመረ እንዲሁ በግርድፉ የገባው የምዕራባውያን ፍልስፍና አስተሳሰብና እምነት ስለነበር ለዛሬ አገራዊ ውድቀት ከፍተኛ አስተዋጽኦ አድርጓል። ስለ ኢትዮጵያና ኢትዮጵያዊነት ስለማንነትና ምንነት ትክክለኛና የተሟላ ውቀት የሌለው የተማረ ማህበረሰብን ፈጥሯል። በዚህ መልክ የተማረ ክፍል ደግሞ ለማንኛውም ተጽኖና ባህላዊና ስነ ልቦናዊ ጥቃቶች ምቹ ይሆናል። በጎደለው ቦታ ጽንፈኛ ጸረ ራስ ማንነትና የተዛባ ኢትዮጵያዊነትን ይተካል። ለምሳሌ አሁን ለደረስንበት የፖለቲካ ቀውስ ማዕከል የሆነው አንደኛው የብሔር ብሔረሰብ ጥያቄ በሚል ሽፋን የተጠነሰሰው የውሸት የኢትዮጵያ ታሪክ የዚህ ውዝግብ ውጤት ነው። በኢትዮጵያነት ላይ የነቀትና የራስ ጥላቻ አስተሳሰብ ሰርጎ የገባው በዚሁ በምዕራባውያን ዘመናዊ ትምህርትና አመለካከት አማካኝነት ነው። በተለይ ሙሉ በሙሉ ለጥፋት መሳሪያ የሆነው በጸረ ኢትዮጵያና ጸረ አንድነት በብሔረሰብና ጎሳዊ አስተሳሰብ የታነጸውና በተገንጣይነት የተሰለፈው ምሁር ነው። ይህ የተማረ ክፍል የባዕዳንን የረጅም ጊዜ ፍላጎትና ጥቅም አስከባሪ የሆነው አሁን በመንግስት ስልጣን ላይ ተፈናጠጠው ወያኔና ተመሳሳይ አስተሳሰብ ያላቸው ተባባሪ ምሁራንን ይጨምራል። ሌላው ለረጅም ጊዜ ባግራችን ላይ አንጃበበው አደጋ ያላስተዋለውና የተዘነጋው ሆኖ ኢትዮጵያዊ ብሔራዊ ስሜቱ ጨርሶ ያልተሟጠጠበት አገር ወዳድ ምሁር ሲሆን፣ በሶስተኛ ደረጃ የሚገኘው ደግሞ በመሃል የሚዋልለው ምሁራዊ ባህሪያትን የተራቆተው በራሱ ሚና ላይ ገለልተኛ የሆነው ሆዳደሩን ምሁር ይጨምራል። አንድ ምሁር ዝንባሌውና ታማኝነቱ ላስተሳሰብ ለጥበብና ለውቀት ነው። ህብረተሰቡን ከችግር መንጥቆ ለማውጣት የሚያሰራና የማይሰራውን መሳሪያ በመለየት ለለውጥ የሚያመቹ ሁኔታዎችን ይፈጥራል። ግዜና ቅድመ ተከተል ተቃሚነት ላይ ሙሉ ግንዛቤ አለው። ሁነተኛ ምሁር የመመርመርና የመፈተሽ ችሎታ ያለው ለሌላው የማይታየውን ማየት የሚችል የህብረተሰብ ክፍል ስለሆነ ኢትዮጵያዊ አጀንዳንና መለካከትን ቀርጾ የመስጠት ኃላፊነት ይጠበቅበታል። በአጠቃላይ ምሁር ያለፈ ታሪክ ላይ መሰረታዊ ዕውቀት ያለው የዛሬውን በትክክል የተገነዘበ የወደፊቱን አቅጣጫ የሚያመላክት ችሎታ አለው ተብሎ ይታመናል። ስለዚህ በቀጥተኛነት እውነትን ከውቀት ጋር ታሪክን ከተጨባጭ ነባራዊ ሁኔታዎች ጋር በማቀለባበር ለጋራ መፍትሄ የሚሆኑ ሐሳቦችን በነጻነት በማፍለቅ ለሀገርና ለህዝብ ጠቃሚ ተግባሮችን ያከናውናል። አገር ወዳድ ምሁር ህዝብን ወደፊት ከሚመጡ ስውር ጥቃቶች ይከላከላል። ጠላት ወይም ተቀናቃኝ ኃይል የፈጠረውን መንገድ እንዳማራጭ ተቀብሎ መሄድ ተሸናፊነትን እንደሚያስከትል ይጠቁማል። በሐሳብ ይመራል። ምርጫ በሌለበት ቦታ አማራጮችንና የሚቻሉ መንገዶችን ይፈጥራል። ሆኖም በዛሬቱ ኢትዮጵያ ይህ አይነት የምሁር ክፍል ለጊዜው በቁጥር አነስተኛ መሆኑ ብቻ ሳይሆን በአቅምና በጥንካሬ የሚገባውን ሁሉ ለማድረግ ብዙ ውጣ ውረዶችን ይጠብቁታል። እና ምን ይደረግ? ያለንበትን ነባራዊ ሁኔታም ባልደበዘዘ ራስን ማዕከል ባደረገ መነጽር ማየት ለሂደትም ለመጨረሻ ውጤትም መሰረት ነው። ስለዚህም በውስጣችን ያለው የታመቀ የለውጥ ኃይል እውን የሚሆነው ወደ አዲስ ምዕራፍ የሚያሸጋግር እውነትንና ዕውቀትን መሰረት ያደረገ ተግባራዊ መልስ ለጥያቄዎቻችን ስንሰጥና የተቆላለፉና የጓጉሉ ሐሳቦች ሲፍታቱ ነው። ይህ ደግሞ የሚሳካው በተዝረከረከ ትኩረት የለሽ በሆነ ዋና ጉዳዮች نكاكتونا شفافنو بميال فيويت بحال عمكاين تايدل ويانين لما سوكدر بمي الدرقو تقلوست لما السالي تشفافنو كمي التالفوت بزقود دايوشنا تياكيو جوست يتو بيانتن بتملكتا كيت التانستن يتن دمن درس عطاج عساج تقوامي مدرشا حساب بقلس على منورو عندن يورو ويانين يمن ناس وقدو بليلا ويانين مسل سريتو بيامن فاسبالو هاي لما تكات عيدل ويانين لاي بيتشا انا تكور بميل عبابال عقراو جيد داوش لاي تفلاقين تكورتن دانسك يادرقنا سلزي باقر اللونا لاي يمن ناسو تياكيوش مسارتاوين عجونا كوليو يتقلونا لما ناقب معوك يقدنو درق يودك انجي خلو عالقابال قانو يالون يهو لزاري ودكت عدرسونا መደገም ግን የለበት የፖለቲካ ድርጅቶች መሪዎችና እንዲሁም በተማራው ክፍል በሚታየው የማሰብ ስንፍናና ንዝህላልነት ምክንያት ጭቆናን የሚያላምዱ ንግግሮች አእምሮን የሚሰልቡ ዘይቤዎች እንደዋዛ በግልጽና በስውር በማወቅና ባለማወቅ እንዲስፋፋ ያደረገ ነው። በድብስብስ ሁሉም በየፊናው በሚችለው ከሚፈልገው ጋር ይታገል ሁሉም ተጠሪ ወርወር የተቃዋሚ ተቃዋሚ አንሆን ከሰይጣንም ጋር ቢሆን መተባበር የሰይጣን ባህሪያት ፍንጂ አልሚ ስላልሆነ የተባበረውንም መልሶ እንደሚያጠፋ አስገነዘብን ማለት ነው። አማራጭ የለንም ወዘተ የሚሉት አስተሳሰቦች የትግሉ መሪ ሐሳብ መሆናቸው ያሳስባል ያሰጋል። ከላይ ላይው ሲታይ ጉዳት የሌላቸው ቢመስሉም ተቃዋሚውንና ትግሉን አደናጋሪ አሰላለፍና ስልትን እንዲከተል ያደርጋሉ አድርገዋል። አንዳንድ የፖለቲካ ድርጅቶችና መሪዎች የሐሳብና ያጣጫ ጥራትን በተመለከተ ለሚነሱ መሰረታዊ ጥያቄዎች ተገቢው ምላሽ ከመስጠትና ራስን ከመፈተሽ ይልቅ በሆይ ሆይታና በጫጫታ በተዋከበ ጭፍን የቡድን ደጋፊና ተቃዋሚነት ጎራ ዞሪያ በመመደብ የጋራ አገራዊ ጉዳይን በጠባቡ ይወስኑታል። ይህም በመሆኑ ትግላችንን የሚያሰምር የሚያጠነክርና የበሰለ ውይይት እንድናደርግ ከማስተጓጉሉም ባሻገር አዲስና የተለየ ሐሳብ በተቀናቃኝነትና በጥላትነት በማየት እንድንፈራረጅ ያደርገናል። የዚህ አይነት ሙራዊ የፖለቲካ ሂደት ካውንታው ያሉታዊ አስዋጾ እንደመዘነ ዛሬ አግራችን ያለችበት ነባራዊ ሁኔታ ይመሰክራል። ይህንን ሁኔታም መቀየር የሚችለው ወሳኝ ጥያቄዎችን በማንሳትና በመመለስ አሽጋጋሪ ድልድይና የትብሉ ቁልፍ አካል ሀገር ወዳድ መሆኑ ነው። ስለዚህ የታመቀ የለውጥ ኃይል እሁን የሚሆነው ወደ አዲስ ምዕራፍ የሚያሸጋግረው ነትን ዕውቀትንና ጽናትን አቀናጅቶ በሚጓዘው አገር ወዳድ መሆኑ የኢትዮጵያ ሕዝብ በሚያደርገው አጠቃላይ አገር አድን ትግል ውስጥ ሙሉ በሙሉ ሲካተት ነው። ይህም ኢትዮጵያውያንን በማይከፋፈል መንገድ በሃይማኖት በጎሳ ወዘተ በመሳሰሉ ማንነቶች ዙሪያ ባላጠነጠና አገራዊ የፖለቲካ ደረጃጀት ባንድነት ማህበራዊውን አካቶ ሲነሳ ነው። የወቅቱም ጥሪ ወያኔን መቃወም ብቻ በቂ አለመሆኑን የተገነዘበ በራሱ የተማመነ አገራዊ ኃይሎችን አስተባብሮ የሚንቀሳቀስ ኢትዮጵያዊነትን ማዕከል ያደረገ የነጻነት ንቅናቄን መመስረት ማጠናከርና ማስፋፋት ነው። የማይቻል ነገር እንደሌለ የተገነዘበ ኢትዮጵያዊ ልበ ሙሉነት ይኖራል። ማህተመ ጋንዲ የእንግሊዝ ቅኝ አገዛዝን ለማንበርከክ እንዴት ይቻላል ተብለው ሲጠየቁ አቅምና ኃይል ለጊዜው ባይኖረንም እንችላለን ብለን ካመን አቅምና ኃይል ማግኘት አይሳነንም ብለው ነበር መልስ የሰጡት። እንዳሉትም የእንግሊዝ ቅኝ ግዛት አንበረከኩ ዛሬኛም በማንኛውም መንገድ ታግለን የኢትዮጵያን ህዝብ ጠላቶች ድል የማናደርግበት ምን ምክንያት የለም። ያሸናፊነት እምነትን በህሊና ውስጥ መያዝ ለድል የሚያበቃ አንደኛው አስተማማኝ መንገድ መሆኑን መገንዘብ በጣም አስፈላጊ ነው። ምን ይደረግ ለሚለው ጥያቄ የበርካታ ሀገር ወዳድ መልስ ለኢትዮጵያ ህዝብ የነጻነት ንቅናቄ ባንድ ልብ ኃይልን አካቶ መነሳት መሆኑ ይንጸባረቃል። ስለዚህም ወያኔ የትግሬ ነጻ አውጭ ግንባር በግርና በህዝብ ላይ የሚያደርሰው ሁለገብ ጥቃት ስለሆነ ይህን አደጋ የሚመክት ተመጣጣኝ ሁለገብ ትግል በተገቢው ጊዜና ቦታ ማራመድ ወሳኝ ተግባር ነው። በተጨማሪም የሰው ልጅ አካላዊ ህይወት ብቻ ያለው ፍጡር ሳይሆን መንፈሳዊና የማይታዩ ረቂቃን ኃይሎች ያሉት ተፈጣሪ ብቻ ሳይሆን የመፍጠር ኃይልና ችሎታ በውስጡ ያዘለ መሆኑን የሰው አእምሮ የደረሰበት ንቃተ ህሊናና የምንኖርበት የዓለም ስልጣኔ ምስክር ነው። سلزيه إنيام بفتاري أمسال يتفترن بمهناتشن سكزاري نورن بطن نونتان علاماتشنن دفترن هلو يودفتون مفتر إنشلال يهم يونوغن بمجمري راسن بمهاقنا براساتشن لاي سن تماماننو راساتشن سن نوك يمان النتونة تنيانتن نادم يالل يهونت بوستاتشن سيس أرس فرحاتن ناشن فعلن يانجزي نسعنت دستان نهولن تناوي بغتم مجونا صف انشلال تنتاويت عبيبان يوك أتولو مسارت مجمري راسن مهاقنو يلالو من الوقت يهن عبابالن كتغبارنا امنتكار بنا واحدو ودتفلاجو تغباري الشغاقراني هون بني بقول برغت دكتور عبابا فقاده مقابيت كلتش سابات
አድማጮቻችን የዛሬውን የመስከረም 23 2008 ወይንም የኦክቶበር 4 2015 ስርጭታችን ለማጠናቀቅ ደቂቃዎች ይቀሩናል። የዛሬውን ስርጭት ያስተናግድናችሁ አቶ ንጉሱ ታምራት፣ ወርቁ ሞላ፣ የተባረክ ወንድም አገኝና እኔም በቴክኒኩ ያስተናግድኳችሁ ቴዎድሮስ በቀለ ነኝ። በደና ቆዩልን ይያል በዚሁ እንሰናበታችኋለን። ድል ለኢትዮጵያ ህዝብ።
ወንደር ወንደር I'm not afraid.